Bambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ በጀልባም በአውሮፕላንም እንደዚሁ እንሰደዳለን፣ እንጓዛለን። ሄኖክ ሰማእግዜር ነኝ። በመስተንግዶና በአሽከርካሪነት ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። የዛሬውን ፕሮግራማችን የሚያተኩረው በስደት ላይ ነው፣ እነዛ ወጣቶች ላይ ነው። አንድ ጊዜ አይደለም ሰባት ጊዜ ወደ ሳውዲ አረቢያ የተጓዘ እንግዳ ይዘናል።
እኛ አሁን ደጋግሜ በወጣ ችግሮችን መንገድ ላይ ስላየኋቸው በቃ ምንም አይመስለኝም። ለሴቶችና አዲስ ለሚመጣው ሰው ነው እንጂ የሚጫንቀኝ ለእኔ እኔ ምንም መስሎ አይታይኝም። ለምን አገሬ ላይ ሄጄ የምዋረደው ውርደት እና መንገድ ላይ ስመጣ የምዋረደው ውርደት አንድ አይደለም።
አደገኛ የሆነውን ጉዞ በባህር የሰነጠቀው ሰይድ መሐመድ ይባላል። ሌሎች ደግሞ በስደት ሕይወታቸውን ለማሻሻል የሚሞክሩ መበራከታቸው እንዳለ ሆኖ ባሉበት ቢከፋም ቢለማም የሚቆዩ ደግሞ በርካቶች ናቸው። እንደዚህ አይነት ወጣት አሳፍረናል።
ኢንቨስትመንት ፈቃድ አውጥቼ ሲኖ ትራክ በ1.6 ሚሊዮን ብር አስገብቼ ነበር። ሳይሞላው ነው መኪናው የተገለበጠው እና ቶታል ሎስቱ ነው። እንደውም ትልቅ ችግር ውስጥ ገብቼ ነበር። ሆኖም ግን ያው እንደ አዲስ ጠንክሬ በመስራት አሁን ደግሞ በጣም የተሻለ 2007 ሞዴል ኤክስኪዩቲቭ መኪና ሁለተኛ መኪናዬን በ620 ሺህ ብር ገዝቻለሁ።
ስሟ አይታወቅም። በምን ምክንያት ወደ ሊቢያ እንደሄደችም የሚታወቅ ነገር የለም። አሁን በሊቢያ የአይምሮ ሆስፒታል ውስጥ በሕክምና ላይ ትገኛለች።
ስሟ ልታወቅ አልቻለም። እዛ ግን ፈሎች ብሎ ነው የሚጠሯት። ለምን ፈሎች ብሎ እንደሚጠሯት ዶክተሩን ጠይቄው አልነገረኝም። እሱም
ሙስባ ሐምዲሳ ይባላል። ለጊዜው የሚኖረው በሊቢያ ነው። ለዚች ኢትዮጵያዊት አስተርጓሚ በመሆን ወደ ኢትዮጵያ እንድትመለስ ጥረት በማድረግ ላይ ይገኛል።
ሌሎችም ዘገባዎች አሉን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ነኝ። ታዋቂው የታሪክ ምሁር ፕሮፌሰር ሪቻርድ ፓንክረስት በተወለዱ በዘጠና ዓመታቸው ዛሬ ጠዋት አዲስ አበባ በሚገኘው መኖሪያ ቤታቸው ከዚህ ዓለም በሞት ተለዩ። የቀብር ስነ ስርዓታቸውም ሰኞ ዕለት በቅድስት ስላሴ ካቴድራል ቤተ ክርስቲያን እንደሚከናወን የቅርብ የቤተሰብ ምንጭ ለአሜሪካ ድምጽ ገልጸዋል። የእንግሊዝ ተወላጁ ፕሮፌሰር ሪቻርድ ፓንክረስት ህይወታቸውን በሙሉ በኢትዮጵያ በማስተማርና በኢትዮጵያ ጥናቶች ላይ ማሳለፋቸው ይታወቃል። አድማጮች በቀጣይ በዚህ በሪቻርድ ፓንክረስ የህይወት ታሪክ ላይ የተመለከተ ዘገባዎችን ይኖሩናል። በቪዛ አሰጣጥ እገዳ ላይ እገዳ ተደርጓል በሚል የሚናፈሰው ወሬ ሐሰት መሆኑን የኢትዮጵያ የሚገኘው የዩናይትድ ስቴትስ ኤምባሲ ገለጸ። የሚናፈሰው ወሬ ሐሰት መሆኑን የገለጸው የአዲስ አበባ ዩናይትድ ስቴትስ ኤምባሲ የተለመደው የቪዛ አሰጣጥ ፕሮግራም መቀጠሉንም አረጋግጧል። ወደ ዓለም አቀፍ ዜና ስንሻገር የደቡብ ሱዳን የጦር ሰራዊት ወታደሮች ባለፈው እሁድ ዋና ከተማዋ ጁባ አቅራቢያ የምትገኝ መንደርን ወረው ቢያንስ ስድስት ሴቶች ልጃገረዶችን ደፍረዋል ተብሏል። አንዳንዶቹን የደፈሯቸው ጥሩ መሳሪያ ደቅነውባቸው ነው ሲሉ የሀገሪቱ ባለስልጣናት ተናግረዋል። ይህ ድርጊት ተፈጸመ የተባለው የደቡብ ሱዳን ፕሬዝዳንት ሳልቫኪር ድፍረትና ሌላም ወሲባዊ ጥቃት የሚፈጽሙ ወታደሮች ይረሸናሉ ብለው ማስጠንቀቂያ ባወጡ ከሁለት ሳምንት ባነሰ ጊዜ ውስጥ ነው። በሱዳን ህዝባዊ ነጻ አውጪ ጦር ሰራዊት አባላት የሚፈጽመው የመድፈር ተግባር እየተባባሰ መምጣቱ በሲቪሉ ህዝብ ዘንድ ህንድና በፕሬዚዳንት ኬር የደቡብ ሱዳንን በአብዛኛው ሰብአዊ ችግሮቿን በሚረዷት ሀገሮች መካከል ውጥረት ቀስቅሷል። የእሁዱ ጥቃት የደረሰው ከዋና ከተማዋ ጁባ 15 ኪሎ ሜትር ርቀት ላይ በምትገኘው መንደር ነው። በስፍራው ባለፈው ሳምንት ማንነታቸው ያልታወቀ ታጣቂዎች እንደ የጦር ሰራዊት ጄኔራል ከገደሉ በኋላ የኤስፒኤልኤ ወታደሮች ወደ አካባቢው መዝመታቸውን የአካባቢው መሪዎች ገልጸዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
አስቀድመን እንደገለጽንላችሁ የዛሬው የጋቢና ጉዟችን በስደት እንደዚሁም በሀገር ውስጥ የሚሰሩ ወጣቶችን ለእናንተ ማድረስ ይሆናል። ቀዳሚው የሚሆነው የቪዛ አሰጣጥ እገዳ ተደርጓል በሚል የሚናፈሰው ወሬ ሐሰት መሆኑን የገለጸው በአዲስ አበባ የዩናይትድ ስቴትስ ኤምባሲ የተለመደው የቪዛ አሰጣጥ ፕሮግራም መቀጠሉን አረጋግጧል። እስክንድር ፍሬው የኤምባሲውን ባለሥልጣናት አነጋግሮ ተከታዩን ዘግቧል።
ባወጣው መግለጫ ነው በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ተሰራጩ ላላቸው የሐሰት መረጃዎች ምላሽ የሰጠው። በዚህ መሰረት በቪዛ አሰጣጥ ላይ እገዳ ተደርጓል በሚል የሚናፈሰው ወሬ ሐሰት ነው ብሏል። የተለመደው የቪዛ አሰጣጥ ሂደት መቀጠሉንም አረጋግጧል። የቪዛ ማደሻ ጊዜያቸው ካለፈ 12 ወራት ያልሞላቸው አመልካቾች ለቃለ መጠይቅ ሳይቀርቡ እንዲታደስላቸው ማመልከት የሚችሉ መሆኑንም አስታውቋል። የተለመደውን የደህንነት ፍተሻ የግድ ማለፍ እንደሚጠበቅባቸው፣ እንዳስፈላጊነቱም ከቆንስላ መኮንን በሚቀርብ ጥያቄ መሰረት ለቃለ መጠይቅ ሊቀርቡ እንደሚችሉ ግን ጠቁሟል። እድሜያቸው ከ14 እስከ 79 ዓመት የሆነ አመልካቾች ከአንዳንድ የቪዛ አይነቶች በስተቀር በአካል በመገኘት ማመልከት እንደሚጠበቅባቸውም ኤምባሲው በመግለጫው ጠቁሟል። በፕሬዝዳንት ዶናልድ ትራምፕ ያስፈጻሚ ትዕዛዝ እገዳ የተጣለባቸው የሰባቱ ሀገራት ዜጎች ጉዳይም በመግለጫው ተጠቅሷል። በፍርድ ቤት የተጣለው የእግድ ውሳኔ በአሜሪካ የውጭ ጉዳይ መስሪያ ቤት ተቀባይነት ያለው መሆኑን ነው መግለጫው ያስታወሰው። እናም የሰባቱ ሀገራት ዜጎች በተለመደው የቪዛ አሰጣጥ ስርዓት ማመልከት ይችላሉ ነው ያለው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ሰይድ መሐመድ ይባላል። ተወልዶ ያደገው በወሎ ባቲ ከተማ ነው። ወደ ሳውዲ አረቢያ አንድ አይደለም 7 ጊዜ አስቸጋሪውን የባህርና የበረሃ ጉዞ ተመላልሶበታል። ትንሽ ቆይታ አድርገናል። በእግር በመኪና በጀልባ ተጉዞ አሁን ሳውዲ አረቢያን የሚገኘው ከበርካታ ስደተኞች የሰይድን ታሪክ ለየት የሚያደርገው አንድ አይደለም 7 ጊዜ ተመሳሳዩን እላህ አስጨራሹንና አደገኛ የስደትን ጉዞ አድርጎ አሁንም ሳውዲ አረቢያ በስራ ላይ ነው የሚገኘው።
መጀመሪያ ጊዜ ስጀምር ጅቡቲ ነው የገባሁት። ጅቡቲ 3 አመት ቆይቼ ወጣሁኝ ማለት ነው ወደ ኢትዮጵያ ተመልሼ። በ95/96 መግቢያው ላይ ነው ውጡ ተብለን የወጣ ነው። ከዛ ወጣሁ። አገር ስገባ ደግሞ አሁንም መኖር አልቻልኩም። ገባሽ? ተወሰነች ብር ቢኖረኝም እንዴት አድርጌ እንደምሰራ ምን አይነት ቦታ ላይ ስራ እንደምጀምር ሀገራችን ላይ የሆነ ነገር ነው የሚጨልመን ከዚህ ስንገባ። ከዛ ተመልሼ በሳሶ በባቲንስቼ አዲስ አበባ ሄድኩ። ከአዲስ አበባ በሳሶ ገባ። መንገድ ላይ ብዙ ጊዜ ቆይቻለሁ። የሚበላው የሚጠጣው ስቃዩ፣ ብትር ድብደባው፣ ይሄ ብነግርሽ አያልቅም። አሁን 3 ቀን ተጓዝን። እዛ ላይ ያለ ስቃይ እግራችን ስንወርድ ራሱ እግራችን አይዘረጋጋም። ሴቶቹም ባህር ላይ መጨረሻ ላይ ሲደርስ እንዳለ ወደ 3 ሜትር ነው 4 ሜትር ሲቀረው ነው የሚወረውሯቸው። ያው እየተያያዝን ለዋናም አንሆንም። ወንዶቹም ራሳችን የዛን ሰዓት አቅማችንን እንስታለን። እዚህ ሳውዲ ከገባሁ አንስቼ አሁን እኔ አንድ ጀማል ወንዱ የሚባል የት እንዳለ እስካሁንም አላውቅም። ተያዘና ወደ አገር ገባ ተባለ። አገርም አልደረሰም አሉ። እስካሁን ያ ልጅ ይሙት ይኑር እንግዲህ አላውቅም። አንድ ደግሞ ሰይዳወል የሚባል እሱ የሚያጣየ ልጅ ነው። እሱ ደግሞ ሳውዲ ድንበር መግቢያ ላይ እኛ ተቀድመነው ገብተን እሱ ከኋላችን እየመጣ እያለ ሌላው ልጆች ጋር እሱ በጥይት ተመቶ ሞተ ድንበር ላይ። አዎ በፊት ነው። አሁን ተይው። አሁን ደግሞ ጦርነት አለ። ባለፈው ከዚህ ከሳውዲ አባረውን ነው እኔ የገባሁት። ገብቻለሁ ባለፈው ምጡ ሲባል 5 አመት ቆይቼ ገብቻለሁ።
ወደ ኢትዮጵያ ተመለስክ?
ኢትዮጵያ ተመለስኩ። ባቲ 8 ወር ተቀምጫለሁ። ያው የምሰራው ስራ ግን የለም። በቃ በመንግስትም ደረጃ ተደራጅና ቦታ እንሰጣችኋለን፣ የመስሪያ ቦታ ሁሉ ነገር ተባል። አልተሰጠንም። ቆየን። የያዝናት ብር አለቀች። ተመልሼ በጅቡቲ መጣሁ ማለት ነው። ያው 7 ስላልኩሽ በጅቡቲ ደግሞ እንደዚሁ 5 ነው እንደዚህ መጥቻለሁኝ። ገባሽ?
ወደ ሳውዲ አረቢያ 5 ጊዜ መጥተሃል?
አዎ በጅቡቲ 5 ጊዜ መጥቻለሁ። በሶማሊያ አንዴ መጥቻለሁ። አንደኛው ግን 6/7ኛውን መናገር ስለማልፈልግ እሱን ትተይው እና እንደዛ ያለ ነገር አልፎብኛል። ብዙ ስቃይ አይቻለሁ።
7 ጊዜም እንግዲህ ስትወጣ በባህር እየተሻገርክ ነው የደረስከው ሳውዲ አረቢያ?
አዎ ሁሉም በባህር ነው። ሁሉም በባህር ነው። ብዙ ስቃይ አለ። ነግቶብን ቀን ላይ አንወርድም እዚሁ ተመልሰን ባህር ላይ እንውል ተብሎ ባህር ላይ ያለ ምግብ ያለ ውሃ ጀልባዋ ንፋስ እንዳይወስዳት ታስራ ባህር ላይ ሁሉ 1 ቀን የዋለበት ጊዜ አለን። ከዛ በፊትም ደግሞ ጀልባዋ እስከምመጣ ድረስ 15 ቀን በበረሃ ላይ ከጅቡቲ ወጣ በላ ትንሽ ከተማ ሀዩ የምትባላለች እዛች ላይ 15 ቀን አድሬያለሁኝ እኔ ራሴ ማለት ነው። ደላላው ዶኬት እና ውሃ ያመጣልናል። ያችን ለሁላችንም አትበቃንም። ጆኒያ ላይ እናሸውና ከዛ መሬቱ አሸዋ ላይ ታስማ እንዲደን ሹሙ ከእንትን ካለ በኋላ እዛ ሹሙ ላይ ነው የገመልነውን ዶኬት እዛ ላይ ነው የምንጥለው። ከበሰለ በኋላ እናራግፈን ነው የምንበላው። ግማሹ በሽተኛ ይሆናል። ብዙ ጤነኛ አንሆንም። ጓደኞቻችን እንዳው ቀረባቸው ላይ ጀነት ያርጋቸው። ብዙ የሞቱም አሉ በመንገድ ላይ። በቅርብ ጊዜ አሁን ራሱ ወደ ሱዲ ስመጣ እኔ ከዚህ ከሀዩ ወደ ባህር ዳር ተጨረን ስንሄድ የሆነች ልጅ እዚች የሚካብ መኪና ላይ ተኝታለች። ውሃ ጠምቶች ነው የኔ እህት። ውሃ ጠምቶች ከሆነ ውሃ ልስጥሽ እንዴ? እች ልጅ እንዳረብቷት ተኝታለች እችላለሁ። እሷ ግን ሞታለች። ራሱ እኔ ጎን ለካ ሐኪም ቤት ወስደዋት እዛ አልሻላት ሲል ሲመልሷት መንገድ ላይ ነው የሞተችው። እኛ ደግሞ ወደ ባህር ስንመጣ እኛን ይዘው የሚመጣ መኪና ላይ ተጭና ነው የመጣችው። ከዛ የሆነ ጫካ የእሷ ሰዎች አሉበት፣ ወደ ትግራይ አካባቢ ናት መሰል፣ የእሷ ሰዎች አሉበት ጋ እሷን አውርደው እኛን ወደ ባህር ላይ ይዘው አለፉ ማለት ነው።
ሰይድ፣ የጉዞ እንግልት ለአንድ ጊዜም ይከብዳል። አንተ ግን 7 ጊዜ ተመላልሰበታል። እንደው በሀገር ከመስራት ይልቅ የስደትን መከራ የመረጥክበት ምክንያት ምንድን ነው?
መከራው መንገድ ላይ ነው እንጂ እዚህ ከመጣሁ በኋላ ያን ያህል መከራ የለንም። እርግጥ አለም ተደብቆ የሚኖር ብዙ አለ፣ እኛ የማናውቀው ማለት ነው። ራሴ በዛ ዙሪያ መናገር የማልችልበት ግን እኔ የምመጣው በእኔ ዙሪያ ሲሆን፣ እኔ አብዛኛውን ሀገሬ ላይ ስራ ሳጣ ነው። እኛ ቤተሰቦች ውስጥ ብዙ ነን። እኔ በነገራችን ላይ የገበሬ ልጅ ነኝ። ሀታ ራሱ ትምህርት ቤትም አልገባሁም። ይህንን ትምህርት አንዳንድ ላንጉጆችን ነው የምጽፈው። ውጭ ወጥቼ ከሰው ላይ ለምጄ ነው። አረበኛውንም እንግሊዝኛውንም አማርኛውንም ከውጭ ነው የተማርኩት። አንድ ቀን ትምህርት ቤት አልሄድኩም። እኔ አሁን ደጋግሜ በወጣ ችግሮችን መንገድ ላይ ስላየኋቸው በቃ ምንም አይመስለኝም። ለሴቶችና አዲስ ለሚመጣው ሰው ነው እንጂ የሚጨንቀኝ፣ ለእኔ እኔ ምንም መስሎ አይታይኝም። ለምን አገሬ ላይ ሄጄ የምዋረደው ውርደትና መንገድ ላይ ስመጣ የምዋረደው ውርደት አንድ አይደለም። በመንገድ ላይ የራሴ ችግርና ማቀይ ሰው ነው የሚያዋርደኝ። ሀገሬ ላይ ግን ይሄ ልጅ ውጭ ነበረ፣ ምንም ሳይሰራ መጣ፣ ምንም ይዞ አልመጣም። ይኸው አሁን ስራ አጥቶ ሻይ ቤት በር ላይ ተቀምጧል የሚባሉ አንዳንድ ነገሮች ይነሳሉ። ጣት ይላክብኛል። የኔን እጅ ነው የሚጠብቁት። ባለፈው ስገባ ራሱ ከራስ የኛ በር ተዘጋ ማለት ነው ያሉብኝ ጊዜ ያላቸው እነሱ እቃው የላቸውም።
ስለተመለስክ
ኢትዮጵያ ስመለስ በቃ ቤታችን በሩ ተዘጋ ማለት ነው ሰይድ ከመጣ ብለው ተናገሩ። ግን የእኛ ሀገር ሰው ታውቂያለሽ፣ እውቀትም ያንሳቸዋል። አትሄድብን አትሙትብን ከማለት ይልቅ እችኑ አንዳንድ ቁራሽ የምልክላቸውም ይመርጣሉ። ነገም አሁን ከዚህ ከሳውዲ ተይዤ በመጣ ብገባ ወደ ሀገር ይመጣሉ ተመልሼ። መንግስት ግን አንተ ሰይድ ብዙ ጊዜ ሄደሃል፣ ችግሬን ተረርቶ እና ጥሩ ሁለተኛ እንዳትሄድ እንካ እዚህ ቦታ ላይ ስራ፣ ወይንም የቤት ኪራይ ነጻ አድርገንልሃል፣ ወይንም ቦታ ባሉ ቦታ ሰጥተናል እዚህ ጋር ብር ካለ ቤት ስራና የገባ አዳራሽ ክፈትና ስራ ቢሉም ይሰራሉ። የሚረዳኝ ካገኘሁኝ አቅጣጫ የሚሰጠኝ ካገኘሁ እሰራለሁ።
ሰይድ ሀገሩ ገብቶ መለወጥ ይፈልጋል፣ መነሻ የሚሆነውን እርዳታ ካገኘ።
ወደ ተከታዩ ዘገባችን ስናልፍ ደግሞ ከሀገር ውጪ ሳሩ ለምልሞ የሚታያቸው በኢትዮጵያ ሰርተው የመለወጫ መንገዶች ያልተመቻቹላቸው ወይም የማይታዩቸው ያሉትን ያህል እየወደቁ ለመነሳት እንደገና ለመጣር መንገዱ ቢመችም ቢጎረብጡም ባለበት ጸንተው የሚሰሩ በርካታ ወጣቶች አሉ። ከእነዚህ መሀል በመቀሌ ከተማ አንድ ታታሪ ወጣትን ግርማይ ገብረው አነጋግሯል።
መቀሌ ከተማ ውስጥ በተለምዶ 18 ቀበሌ እያልን በምንጠራው አያሌው ሀጎስ የእንጨትና የብረት ጠቅላላ ስራዎች ውስጥ ነው ያለሁት። ይህንን ወጣት አስተዋውቃቸዋለሁ። አያሌው ሀጎስ መቀሌ ከተማ ውስጥ በተለምዶ አዩ ብለን ነው የምንጠራው። አያሌው፣ እስኪ አሁን ወደዚህ የእንጨትና የብረታ ብረት ስራ ከመግባት በፊት ምንድን ነበር የምትሰራው? እስኪ ይህንን ንገረኝ።
እሺ፣ አመሰግናለሁኝ። ተወልጄ ያደግኩት እዚሁ መቀሌ ከተማ ሆኖ ቀበሌ 18 እና ገና ህፃን ልጅ ሁኜ ከአባቴ ጋር ነው ይህን ስራ እየሰራሁ ያደግኩኝ። ጠንክሬ ከአባቴ ጋር እየሰራሁ በመሀል ያው አባቴ ሞተ። ከዛ እኔ ኑሬን ለማሻሻል በግሌ በራሴ ጥረት ያው ሰዎች ጋር ሂጄ ተቀጥሬም እየሰራሁ ነበር።
ወዲያውኑ አባት ከሞቱ በኋላ የነበረ ህይወት ምን ይመስላል?
አባቴ ከሞቱ በኋላ በጣም ከባድ ነበር። ምክንያቱም ያው እሱ ነበር ቤተሰብ የሚያስተዳድረው፣ እኔ ህፃን ነበርኩ። ስለዚህ ህይወትን ለመምራት ትንሽ በጣም ይከብድ ነበር።
ስለዚህ አሁን ምንድን ነው የምትሰራው? በዋነኝነት አሁን የእንጨትና የብረታ ብረት ስራ መሆኑን ያየሁት ነው ያለሁት። እስኪ ስራዎችን እስኪ በዝርዝር ንገረኝ።
ብዙ ፕሮዳክት ነው የምሰራው እኔ። በአጋጣሚ ወርክሾፕ ላይ የምታየው ይሄ ሳሎን አለን፣ አልጋም አለን፣ በጣም ሞደርን የሆነ አልጋም አለኝ። ለምሳሌ የሆቴልና የቤት ዲዛይን የውስጥ ዲዛይኖችን እሰራለሁ።
እዚህ ጋር ትልቅ ሶፋ ያያየን ነው። ዋጋው ስንት ነው? ምን ያህል ነው?
ይሄ ዋጋው ወደ 28000 ይደርሳል።
ይሄ አልጋስ? አልጋዎቹ
ደግሞ ደረጃዎች አሏቸው። ኦፍ ኮርስ ከ12000 ጀምሮ 16000 ማለኝ 18000 ማለ። እንደዛ ነው
መሰለኝ። እነኚህ ሆቴሎችን መጠጥ ቤቶችን ዲዛይን ማድረግስ የእንጨት ስራ መስራት?
አዎ፣ እዛ ላይ ነው ትልቁ ስራ አሁን እየሰራን ያለ ነው። ምክንያቱም አብዛኛው ማህበረሰብ አሁን ጥሩ ነገር የሚፈልግበት ጊዜ ነው የደረስነው። አሪፍ ዲዛይኖችን ሰርች በማድረግ እዛ አፕላይ አደርጋለሁኝ። ከ20000 ጀምሮ እስከ 50000 የምትከፈልበት ድረስም ይኖራል።
አዎ። ከዚህ ከመቀለ ከተማ ወጣ ብለህም ትሰራለህ?
አዎ፣ ከመቀለ ወጣ ብዬም ሄጄ ሰርቻለሁ። ላይክ ውቅሮ ሄጃለሁ፣ አድዋ ሄጃለሁ፣ እንዲሁም አክሱምም ሄጃለሁ።
አሁን እናትህ እዚሁ መቀለ ከተማ ውስጥ አብርሃ ካስል ተብሎ በሚጠራው አስተናጋጅ ሆነው እንደሚሰሩ እናውቅ ነበረ። አሁን ምን ደረጃ ላይ አሉ?
በነገራችን ለዚህ ደረጃ ካደረሱኝ ኢንስፓየር ካደረጉኝ ሰዎች አንዷ እናቴ ናት። አሁንም እየሰራች ነው። ይገርማል። በቃ ስራ ማቆሚያ ጊዜ የለውም ነው የምትለው። በእርግጥ ኑሯችን ትንሽ የተሻሻለ ነው ከድሮ፣ ግን አሁንም እረፍት አድርግ ቢሏት እንኳን አሰማኝም። እየሰራች ነው። እንደውም የእሷ ጥንካሬ ነው እዚህ ደረጃ ያደረሰኝ። አሁን ምልህ ማዘርስ እዛ ስትሰራ ያጠነው ነገር የለም። ሆኖም ግን ስራ ክቡር ስለሆነ የግድ ስራ መስራት ስላለባት ነው እዛ መስራት ያለችው።
አሁን እስኪ አያሌው ሀጎስ ሰርተህ ያፈራኸው ነገር እስኪ ንገረኝ፣ ተጨባጭ የሆነ ነገር።
የራሴ ቤት አዘጋጅቻለሁ። የራሴ ቤት አለኝ። ልክ መጀመሪያ ስጀምር ወርክሾፕ ማጋጣሚ ለእንትን ብዬ የገዛሁት ሞተርም አለኝ።
ሞተር ሳይክል እዛ ጋር አለች።
አዎ፣ ሞተር ባይክ አለ። ከዛ ለእግርም ይሆንና ለቤተሰብም እስፔሻሊ ለማዘርም ያለኝን ጥንካሬ ለማሳየት ብዬ ቪትዝ መኪና ገዛሁኝ። ኢንቨስትመንት ፈቃድ አውጥቼ ሲኖ ትራክ በ1.6 ሚሊዮን ብር አስገብቼ ነበር። በአጋጣሚ ያው መቀሌም ሰምቷል፣ የመቀሌ ህዝብም ሳይሞላው ነው መኪናው የተገለበጠው እና ቶታል ሎስቱ ነው። እንደውም ትልቅ ችግር ውስጥ ገብቼ ነበር። ሆኖም ግን ያው እንደ አዲስ ጠንክሬ በመስራት አሁን ደግሞ በጣም የተሻለ 2007 ሞዴል ኤክስኪዩቲቭ መኪና ሁለተኛ መኪናዬን በ620,000 ብር ገዝቻለሁ።
አሁን እነኚህ መኪኖች አንተ ለሌላ ገቢ ምንጭ ትጠቀምባቸዋለህ?
አዎ፣ እያንዳንዷን ሰዓት ይሁን እያንዳንዷ ቀን በስራ ማለፍ አለባት። ስለዚህ ሰርግ እናጅባለን።
ምን ያህል ነው የምታስከፍለው አሁን በዚች መኪና ሰርግ ስታጅብ?
ለአንድ ሰርግ እንትን ስናደርግ እስከ 3000 ብር ይደርሳል። ቪትዝዋም አለች። አሁን ቪትዝዋ አሁን ምን እያደረግን ነው? በተለይ ከውጭ ሀገርና ከአዲስ አበባ ወደ መቀሌ የሚመጣ ሰው እነሱ በትራንስፖርት ችግር እንዳያማሩብን በከተማ ላይ እንደ ታክሲ እንድታገለግል ማለት ነው።
አያሌው፣ የምን ሱስ አለብህ? ማለት የመጠጥ ሊሆን ይችላል፣ ጫትም ሊሆን ይችላል፣ አንዳንድ ነገሮችን እስክለዚህ ንገረኝ እንደወጣት።
ሶስት ሱስ ነው ያለኝ። አንደኛው ስራ፣ ሁለተኛው ስራ፣ ሶስተኛው ደግሞ ስራ ነው።
አዩ፣ እንደምናቀህ አለባበስህ ራፐር ትመስላለህ እና አንዳንድ ሰዎች ጎንበስ ብለህ እንኳን መሰራ አይመስላቸውም። ስለዚህ ነገር እስካጫወተኝ ምን ይለዋል?
ስታይል ሌላ ነው። እንደውም አንዳንድ ስታይል ነው ለእኔ ትልቅ እገዛ ይሆንብኝ። ምክንያቱም ሰዎቹ የሚያወሩትን ነገር እንዳይሆን ለማድረግ ብዙ ጥረት አድርጌያለሁ። የሚያስቡኝ እንዳልሆንኩኝ በተግባር ለማመስከር ሞክሬያለሁ እና አሁን ሁሉም ህዝብ ነው ሰፖርት የሚያደርገኝ። እንደውም በዚህ አጋጣሚ አንድ ነገር ልንገርህ። እኔ ውጭ ሀገር አስቤ አላውቅም። ከኢትዮጵያ ውጭ ወጥቼ በስደት ምናምን መኖር አልፈልግም፣ በጭራሽ አስቤውም አላውቅም።
ልክ አንዳንድ ወጣቶች አሁን ወደ አረብ ሀገር ሄደው ሰርተው ለመኖር ያልፍልናል ብለው አስበው ሄደው እንደሚመጡት እንደዛ አስበህ አታውቅም?
አረ በጭራሽ እኔ አስቤም አላውቅም። እንደውም ብዙ ሰዎች ነው የምመክራቸው። በኢንተርኔት ምናምን እንገናኛለን፣ በፌስቡክም ሰዎች ብዙ ያገኙኛል። እንደውም በጣም ብዙ ሰዎች ነው ሞራል የሚሰጡኝ፣ ሀገር ውስጥ ሆነ እንደዚህ መስራት በጣም እድለኛና ጎበዝ ነህ ይሉኛል። እድልም ብቻ ሳይሆን ግን የራሴም ጥረት ነው። ቢካውዝ አልሄድም ብዬ ስለወሰንኩ ነው። እና እዛ ያሉም ሰዎችም እነግራችኋለሁ፣ ወደ አገራችሁ ኑና እዚሁ መስራት ይቻላል፣ መለወጥ ይቻላል። ከዜሮ ተነስተን ነው እዚህ የደረስ ነው።
አዎ፣ ፌስቡክ ላይም እነኚህ የስራ ውጤቶችን ስታስተዋውቅም እናየዋለን።
አዎ፣ ብዙ ሰው ነው እዛም ኦርደር የሚሰጠን። በነገራችን ውጭ ሀገር ሆኖ
በፌስቡክ አይቶ
ኦርደር ይሰጡናል። እንደውም አንዱም ደግሞ ልንገርህ፣ አንድ ከአሜሪካን ሀገር ሳሎን እንድሰራለት ትእዛዝ ሰጠኝ። እሱ ነው
የሳሎን እቃ።
አዎ፣ የሳሎን እቃ እና ፍራንኩ ልኮልኝ፣ ለቤተሰብ እንዳትነግር ዝም ብለህ እንደጨረስከው ይዘው ሂድ አለኝ።
ፋይናሊ ጨርሰን በአይሲዙ ጭነን ስንሄድ እናቴው ልክ እኔ ከውጭ ሀገር የመጣሁ ነው የመሰላቸው ከዛ ይዤው የመጣሁ ነው የመሰላቸውና
እዚህ ሰርታ ያመጣላቸው አልመሰላቸው
ልጅ የተውከው ብቻ ነው ማለት ነው እንደዚህ እንደዚህ አርት እኔ ነኝ የሰራሁት ስላቸው የተባረክ ልጅ ነህ ገንዘብ ይባርክልህ ነው ያሉኝና በእውነት ስደት ምናምን በጭራሽ ማንም ሰውም እንዲሆነ ማለመኝ
አያሌው ሀጎስ አንድ የሰማሁት ነገር ነበር ካሁን በፊት ያለቀለት ቼክ ሁላ አግኝተህ ለባንኩ መልሰህ እንደሰጠህ ሰምቼ ነበር እስኪ ትንሽ አጫውተኝ
አዎ እቃ ለመግዛት ወደ እቃ ምንገዛበት ገበያ ቦታ እዛ እንደደረስኩ ነው ቼኩ ያገኘሁት 88000 ብር ነበር እና በተለይ ለኛ ለወርክሾፕ እንሰራ ሰዎች 88000 ብር ማለት በጣም ብዙ ገንዘብ ነበር። ሆነም ግን ያው ሰርቼ እንደማመጣውና ጉድዊል ለመፍጠርም ስላለብኝ ከመጀመሪያው ህጄ ለባንክ ቤት ነው የመለስኩላቸው። ኦሮሚያ ንግድ ባንክ ነው። ኦሮሚያ ያኔ የአመቱ ምርጥ ተሸላሚ ብለውኝ ነበር። ሰርቲፊኬትም ሰጥተውኛል። ፕላስ ማንኛውም የምፈልገውን የብድር አገልግሎት ለመስጠትም ቃል ገብተውልኛል። እና አሪፍ ስራ ነው የተሰራው።
በጣም ጥሩ የተቀደሰ ስራ ነው። አሁን አያሌው እንግዲህ ከየት ተነስተው ወዴት ነው ያመራህ ያለው? እቅዶችህ ምን ይመስላሉ? በቅርቡ ምንድነው የምንጠብቀው?
የተሻሉ ስራዎችን ለመስራት ፈልጋለሁኝ። ስፔሻሊ በፋብሪካ ደረጃ የሚሰሩ ነገሮችን ለመስራት ጥረት ያደረኩኝ ነው። በተለይ ወጣቶችን እዛ ለማስገባት ነው። እንደ አንድ ቅር የሚለኝ ነገር አለ። እንደውም አንዳንዴ የአገራችን ባለሀብቶች ስራ የሚፈጥሩትን የስራ ዘርፍ ጠባብ ነው። እኔ ከዚህ መውጣት ፈልጋለሁ። ሰፋ ያለ ድርጅት ከፍቼ ወጣቶችን እዛ ስራ እንዲቀጥሩና ራሳቸውን ማገልግለው አገራቸው እንዲጠቅም ማድረግ ነው የምፈልገው።
ካንተ ጋር ወጣቶች አብረው ይሰራሉ፣ ተቀጥረው እዚህ የሚሰሩ አሉ። እስኪ ካንዳቸው ጋር እናወራለን። እስኪ ማን ልበል?
ጸጋዬ እባላለሁ።
እዚህ ከአዩ ጋር ለምን ያህል አመታት ሰራ?
ከአዩ ጋር ነው የጀመርኩት። እኔ ለራሴ ስራ ሌላ ቦታ ሰርቻለሁ። ከአዩ ጋር ነው የጀመርኩት። ስራውን በደንብ አድርጌ እንድችል ያስተማረኝ እሱ ነው።
ከመጀመሪያ አያሌው እንዴት ትገልጸዋለህ?
አዩ ለኔ ወንድሜ ነው። አሰሬ ብቻ ሳይሆን ለኔ ወንድሜ ነው። በመከር ነው እዚህ ያደረሰኝ እንጂ እኔ ቀዳሚው ወጥቼ ሰኞ አልገኝም ነበር። በእርግጠኝነት ማለት ነው።
ወዴት ይሄድ ነበር?
ሰኞ አልመለስም ነበር። አዛ ደሞዝ ተቀብዬ ቀር ነበር።
አጠጠ በዛው።
እና ይሄ ሁሉ ችግር ተቋቁመ ምናምን በመከር ነው የመለሰኝ እንጂ ወጣም ምናምን ሳይል ይሄ ትግስት አርጎ ወደዚህ መለሰኝ። አሁን አልጠጣም አልቀመም። ቆን ቀዳሚው እሁድም እሰራለሁ። በደንብ አድርጎ ነው ያስተማረኝ። ለኔ አዩ ማለት ወንድሜ ነው።
እንግዲህ በጣም ነው ማመሰግናችሁ። ለአሜሪካ ድምጽ ግርማይ ገብሩ ከመቀለ።
ግርማይ እናመሰግናለን። መስታወት፣ እንግዲህ በጉዞ ላይ ያሉ ደግሞ ጉዳት የሚደርስባቸው በርካታ ሰዎች አሉ። በተለይ ሴቶች ላይ በርካታ ጥቃቶች ይፈጸማሉ። ከነሱ መሃል በሊቢያ ያነጋገርሻታለች።
አንድ እሷን አይደለም ያነጋገርኩት፣ ሊቢያ ውስጥ አንድ የአይምሮ ሆስፒታል ውስጥ ነው የምትገኘው። ሰዎች ሊረዷት የተሯሯጡ ነው። ማንም ስሟን አያውቅም፣ ከየት እንደመጣችም አይታወቅም። አይምሮ አንስታለች፣ መናገርም አትችልም። በእሷ ጉዳይ ላይ ያሉትን ሰዎች
ታሪኩን እንስማ።
ከዳንግላ መምጣቷን አእምሯ መለስ ሲል ራሷ ተናግራለች። ማንም ሰው ስሟን አያውቅም። ሊቢያ ትሪፖሊ በሚገኘው አልሃድራ ጠቅላላ የአእምሮ ህሙማን ሆስፒታል ሕክምናን በመከታተል ላይ ትገኛለች። ዶክተር ዘካሪያ ሊቢያዊ ዶክተር ናቸው። ይችን ኢትዮጵያዊት በሕክምና ስራ ላይ ሳሉ ነው ያገኟት። ዶክተር ዘካሪያ ችግር የገጠማቸውን ስደተኞች ከተባበሩት መንግስታት የስደተኞች መርጃ ድርጅት IOM ጋር በጋራ በመሆን ይሰራሉ።
She was found covered with blood in area called Gharghoud. This was 2013 November and she was almost in a coma or something like that. Not fully alert.
ልጅቷ የተገኘችው ማሳከር በተለይም ማርሁድ በሚባለው ኃይለኛ ጦርነት ወቅት እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ.ም ህዳር ወር ላይ ነው። መጀመሪያ ነዋሪዎች ሲያገኟት ራሷን ስታወድቃ ነበር። ሰውነቷ በሙሉ በደም ተበክሎም ነበር። የጤና ባለሙያዎቹ ከሷ የሚፈስ ደም መስሏቸው ሲመረምሯት የሌላ ሰው ደም እንደሆነና ምንም አይነት የአካል ጉዳት እንዳልደረሰባት አረጋግጠዋል። ሕክምና ካገኘችና መንቃት ከጀመረች አንስቶ እረፍት የለሽ ሆነች። ጤንነቷን የተሻለ ለመከታተል ወደ አይምሮ ሕክምና ሆስፒታልም ተዛወረች። አንድም በአስተርጓሚ እጥረት ምክንያት ነው ችግሯ በፍጥነት ሊፈታላት ያልቻለው።
በእነዚህ 4 ዓመታት ከፍተኛ ሕክምና ቢደረግላትም ለውጧ ግን አዝጋሚ መሆኑን፣ ምናልባትም ቤተሰቦቿን ብታገኝ ጤናዋ ሊመለስ ይችላል ብለው እንደሚያስቡ ዶክተር ዘካሪያ ይናገራሉ።
I try to trace her family. I try
tried everything, and still now we knew the origin.
ቤተሰቦቿን ለማግኘት ጥረት አድርጌያለሁ። ብዙ ነገር ሞክሬያለሁ። ከስደተኞች መርጃ ድርጅት IOM ጋር በጋራ ስለምሰራ በድርጅቱ አማካይነት ቤተሰቦቿን ለማግኘት ከፍተኛ ጥረት አድርጌ ነበር። ሊቢያ የሚኖሩ ኢትዮጵያውያን እንዲያናግሯት ሳደርግ ነው ኢትዮጵያዊነቷን ያረጋግጡልኝ። የምትናገረውም ቋንቋ አማርኛ ነው። ከዳንግላ መምጣቷንም ራሷ ተናግራለች።
ወሰድ መለስ ከመያደርጋት ያእምሮ ህመሟ መለስ ስትል ከኢትዮጵያ ኤምባሲ ለመጣ አንድ ሰው የቤተሰቦቿን ስልክ ቁጥር አስተውሳ ሰጣው እንደነበርና ያ ሰው ምንም አይነት ምላሽ እስከዛሬ እንዳልሰጠ ዶክተር ዘካሪያ ይናገራሉ።
And also when the embassy came, one of the officials recognized her as Ethiopian by her looks, culture and so on. But as I said, they didn't do much. When the time
ከኢትዮጵያ ኤምባሲ መጣ አንድ ሰው ከኢትዮጵያ መምጣቷን አረጋግጧል። ቤተሰቦቿ የሚገኙበትንም እንደዚሁም ስልክ ከኤምባሲ ለመጣው ሰው ሰጥታው ነበር። ለኛም ስልክ ቁጥሩን አልሰጠንም። ለሷ ምንም አይነት እርዳታ እስካሁን አልተደረገላትም።
ሙስባ ሐምዲስ ይባላል። በሊቢያ በስደት ኑሮ ላይ ይገኛል። ወደ UNHCR የስደተኞች መርጃ ድርጅት የግል ጉዳዩን ለማስፈጸም ሲመላለስ አንዲት አስተርጓሚ ያጣች ኢትዮጵያዊ ህመም ላይ እንደምትገኝና የምትናገረውን ለመረዳት እንደተቸገሩ የድርጅቱ ሰራተኞች ይነግሩታል። ሙስባ ስም የለሽዋን ኢትዮጵያዊት አለች ወደ ተባለችበት ሆስፒታል በመሄድ ያገኛታል።
ከዛሬ አንድ ወር በፊት አካባቢ መሰለኝ ደውሎልኝ የሆነች ኢትዮጵያዊ እነሱ ጋር እንዳለችና በሽተኛ እንደሆነች ቤተሰቦቿን እንድታገኝ ምናምን እንደሚፈልጉ አጫወቱኝ። ጄሲ አያት ለካ ልጅቷ ኢትዮጵያዊ ነች። እነሱ ጋር ከመጣች ከሶስት አመት በላይ እንደውም እንደሆናት ነው ምናምን የነገሩኝ እነሱ። እና ያገኟት እዚህ ትሪፖሊ እና ምስራታ የሚባል ቦታ መሀል ጦርነት ነበር። በዛን ሰዓት ሰው በየሳምንቱ የጁማ ሰላት ከሰገደ በኋላ የጦርነትን ቦታ እየሄደ የተጎዱትን ሰዎች ምናምን እንደሚሰበስብ እና እቺ ልጅ ከተጎዱት መሀል እንደተገኘች እና ሆስፒታል ወስደዋት ሁሉንም የተጎጂ የሞተውን የቆሰለውን ምናምን ትፈልጉ ልጅቷ ምንም አይነት ቁስል ሰውነቷ ላይ እንደሌለ እና ብቻ በድንጋጤ ማለት ነው በትኩስ ብዛት እንዳበደች እና ሆስፒታል ለብዙ ጊዜ ስትረዳ ቆይታ እነዛ ሆስፒታሎች ደግሞ ለዩኤንኤችሲአር አምጥቶ እንዳስረክቧት ነው ያጫወቱኝ።
አንተ አግኝታ አታውቃለህ? አናግራታ?
አዎ፣ እኔ መጀመሪያ ቀን እያቻት ልጅቷ ብዙም አታወራም። ስማቸው እያለች የሆነ ስም ትጠራለች። ይሄ ስማቸው ወንድሟ ይሁን ምኗ እንደሆነ አላውቅም። ወርቅነሽም ትላለች እና ፋዘር መጣ ምናምን ነገር ምን ይዞ ነው የመጣው ምናምን ነገር ብቻዋን አለ ታወራለች። ብቻ የሆነ ነገር ስታናግረኝ ብዙ ፍቃደኛ አልነበረችም። በሌላ ቀን ልጅቷ ወንዶችን ስታይ እንደምትፈራ እና ሌላ ሴት ይዜ ብትመጣ ምናልባት ልታናግራቸው ትችላለች ምናምን ነገር ብሎኝ ባለቤቴን ይዣት ሂጄ አይተናት ነበር። ከትላንት ወደ ዶክተሯን አናግሪያት አሁን እያመማት እንደሆነ መድኃኒት ለእሷ የሚሆን መድኃኒት እንደጠፋና መድኃኒቱን አዞ እየመጣ እንደሆነ ልጅቷን ደግሞ ከበፊቱ እያመማት እንደሆነ ነው ያጫወተችኝ ዶክተሯ። ባለቤቴ ጋር ከትላንት ወደ ሄድን ስናያት ደግሞ የዳንግላ ልጅ እንደሆነች እንግዲህ ተናግራለች። የዳንግላ ልጅ ነኝ ምናምን ነገር ብላታለች።
ለባለቤት
ያው
ስሟን ጨምሮ የማንነት ማስረጃ ወረቀት የላትም። ሙስባ እንደተመለከተው
አንድ ሰው ኢትዮጵያ መሄድ ሲፈልግ ወይ ኢትዮጵያ እንዲሄድ ከተፈለገ የሆነ ወረቀት ማስረጃ፣ የቀበሌ መታወቂያ ወይ ፓስፖርት፣ የሆነ ነገር እጁ ላይ መኖር እንዳለበት ነው የነገረኝ። እኔ እቺ ልጅ አብዳለች፣ አንደኛው ነገር በሽተኛ ናት። ኢትዮጵያዊ መሆኗ ደግሞ በጣም የታወቀ ነው። አማርኛ ነው የምታወራው፣ ደግሞ ያስታውቃል ሀበሻ ነች። ብትረዳ እንደምንም አድርጋቸው ወደ ኢትዮጵያ ብትወስዷት። አሁን ያለችበትን ቦታ እኔ እንደሚመስለኝ ከሆነ ልጅቷ እንደ እስር ቤት ነው የምታየው። ወደ ውጭ እንውጣ ስትባል ለማምለጥ ምናምን ትሞክራለች። እንዲሁም ያለችበት ሁኔታ የበለጠ ያሳብዳታል እንጂ መፍትሄ የሚሆናት አይመስለኝም። ስሟ ልታወቅ አልቻለም። እዛ ግን ፈሎች ብሎ ነው የሚጠሯት። ለምን ፈሎች ብሎ እንደሚጠሯት ዶክተሩንም ጠይቄው አልነገረኝም። እሱም ከሆስፒታል ስትመጣ ፈሎች ብሎ ነው ትክክለኛ ስሙ አይሆን ራሳቸው ያወጡላት ስሙን አልታወቀም።
ይቺ ልጅ ኢትዮጵያዊነቷ በደም ግባቷና በምትናገረው ቋንቋ ተረጋግጧል። የሚያውቃት ሰው ካለ ለሀገሯ እንድትበቃ ያድርጋት። እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው ሄኖክ።
አዎ፣ አስተያየቶቻችሁን በስደትና በአገር ቆይቶ በመስራት እናንተም የሚገጥሟችሁን በያላችሁበት ፌስቡክ ላይ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ስጡን በነገው ዝግጅት። እንደዚሁም ደግሞ ዲጄ ፋትሱ ሙዚቃዎቹን ይዞ ከእናንተ ጋር ይቆያል። አብራችሁን ስላመሻችሁ እያመሰገንን መልካም ምሽት እያልን እንሰናበታለን።
መልካም ምሽት።